የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። ለዛሬ ምሽት የመረጥናቸውን ዝግጅቶች ይዘን አብረናችሁ እናመሻለን።
የቀደመውን ችግር በሕግ ስርዓትና በእርቅ ከመሻገር ውጪ አማራጭ እንደሌለው ሰመጉ ገለጸ።
በአንጻሩ እየተደረጉ ያሉ ለውጡን ለመቀልበስና የማደናቀፍ የሚመስሉ ሕዝብን ከሕዝብ የሚያጋጩ እንዲሁም በከፍተኛ የትምህርት ተቋማት የመማር ማስተማር ተቃራኒ የሆኑ ተግባራትን ሰመጉ በጥብቅ ያወግዛል።
በባህር ዳር የሚገኙ የቤንሻንጉል ተፈናቃዮች ቅሬታ አቀረቡ።
መጠለያ፣ ምግብ፣ የሕክምና አገልግሎት ሰጠን እንጠይቃለን።
በሙሉ ዘገባ እንመለስበታለን። የጨረር ሕክምናን በተመለከተ ለተነሱት ችግሮች የባለሙያና የሚኒስቴር መስሪያ ቤቱን ምላሽ ይዘናል።
ወደ ድሬዳዋ ተጉዘን የወጣቶችን ስራ አጥነት እንቃኛለን።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እንለፍ። የተጀመረውን የለውጥ ጉዞ ለማስቀጠል ያለፈውን ችግር በሕግና ስርዓት እና በእርቅ መሻገር አማራጭ የለውም ሲል ሰብአዊ መብቶች ጉባኤ አሳሰበ። መንግስት በግጭቶች ምክንያት የተፈናቀሉ ዜጎች አስፈላጊውን ሰብአዊ እርዳታ እንዲያቀርብና ወደ ቀድሞ ቀያቸው እንዲያጓጉዛቸው ጠይቋል። መለስካቸው አመሃ ዝርዝር አለው።
ሰብአዊ መብቶች ጉባኤ ዛሬ የዓለም የሰብአዊ መብቶች ቀንን 70ኛ ዓመት ሲያከብር ባሰራጨው ጋዜጣዊ መግለጫ ዋና ትኩረቱን የሰጠው በሀገሪቱ የሚታዩትን ሁለት ተቃራኒ ክስተቶች ነው። መግለጫው ይህ ዓለም አቀፍ በዓል በሚከበርበት ወቅት በኢትዮጵያ በአንድ በኩል የሰብአዊ መብትን ሁኔታ ለማሻሻልና ዴሞክራሲያዊ ስርዓትን ለመገንባት ከፍተኛ ጥረት እየተደረገ ባለበትና በሌላ በኩል ደግሞ ይህንኑ ጥረት በከፍተኛ ሁኔታ እየተገዳደሩ ባሉ መጠነ ሰፊ ችግሮች ውስጥ ትገኛለች ብለዋል። መግለጫው እነዚህን ሁለት የሀገሪቱን መልኮችም ዘርዘር አድርጎ ገልጿቸዋል። የሕግ የበላይነትን ለማስፈንና ዴሞክራሲን ለመትከል የሚደረገው ጥረት በጥልቀት እንዲቀጥል የሚያበረታታው ይህ መግለጫ የተጀመረው ለውጥ በአስተማማኝ ሁኔታ እንዲቀጥል አማራጭ የለውም ያለውን መንገድም ያመለክታል። የሰብአዊ መብቶች ጉባኤ ሥራ አስፈጻሚ ኮሚቴ ሰብሳቢ አቶ አማሃ መኮንን ነበሩ መግለጫውን ያነበቡት።
በሀገራችን የሕግ የበላይነት ሰፍኖና ሰብአዊ መብቶች ተከብረው ወደፊት ለመሄድ ያስችለን ዘንድ ያለፈውን ችግራችንን በሕግ ስርዓትና በእርቅ አዝድተን ዛሬን ልንሻገርና የጀመርነውን የለውጥ ጉዞ ለማስቀጠል አማራጭ የሌለው ነው። በአንጻሩ እየተደረጉ ያሉ ለውጡን ለመቀልበስና የማደናቀፍ የሚመስሉ ሕዝብን ከሕዝብ የሚያጋጩ እንዲሁም በከፍተኛ የትምህርት ተቋማት የመማር ማስተማር ተቃራኒ የሆኑ ተግባራትን ሰመጉ በጥብቅ ያወግዛል። አገራዊ ማንነትን የሚፈታተኑ ግጭቶች የሀገራችንን መሰረት እንዳያናጉ መንግስት፣ ተፎካካሪ የፖለቲካ ፓርቲዎች፣ የመገናኛ ብዙሃንና ሲቪክ ተቋማት የዜጎችን አስተሳሰብ በመቅረጽ በኩል ትኩረት ሰጥተው መስራት ይጠበቅባቸዋል።
መግለጫው አክሎም በሀገሪቱ የተለያዩ ክፍሎች በሚከሰቱ ግጭቶች ምክንያት አያሌ ዜጎች ለዓመታት ከኖሩባቸው ቀዬዎቻቸው ተፈናቅለው በብዙ ችግር ተውጠው እንደሚኖሩ አመልክቷል። መንግስት በዚህ ረገድ ማድረግ አለበት ያለውንም ይፈጸም ዘንድ ጥሪ አቅርበዋል።
በዚህ አጋጣሚ መንግስት በግጭቶች ምክንያት በተለያዩ አካባቢ ከቤት ንብረታቸው ተፈናቅለው በችግር ላይ ለሚገኙ ዜጎች አስፈላጊው የሰብአዊ እርዳታ እንዲደርሳቸው ወደ መኖሪያ ቀያቸው ተመልሰው ዳግም ኑሯቸውን እንዲያቋቁሙ ሁለንተናዊ ድጋፍ እንዲያደርግላቸውና በዘላቂነትም በዜጎች ላይ ከአንዱ ወደ ሌላው የአገሪቱ አካባቢ ለሚደርስ መፈናቀል አፋጣኝና የተሟላ ምላሽ መስጠት ይቻል ዘንድ መንግስት ዓለም አቀፍ መመሪያዎች እንዲተገብር አህጉር አቀፍ ስምምነቶችንም ማለትም የአፍሪካው የ2009 የካምፓላ ስምምነት እንዲያጸድቅ ሰመጉ አበክሮ ይጠይቃል።
የሰመጉ ስራ አስፈጻሚ ኮሚቴ ሊቀመንበር አቶ አመሃ መኮንን የዛሬውን የዓለም ሰብአዊ መብቶች ቀንን አከባበር በተመለከተ ድርጅቱ ያጋጠመውን ችግርና ያደረበትንም ቅሬታ ዕለቱን ለማክበር ለታደሙ እንግዶች እና ለአባላቱ ይፋ አድርገዋል። ሰመጉ በዓሉን ቀደም ሲል ያከብር ከነበረበት ወቅቱንና ሁኔታውን ተከትሎ በተለየ አኳኋን ለማክበር እቅድ ይዞ የነበረ ቢሆንም የአዲስ አበባ ከተማ የስብሰባና የሰላማዊ ሰልፍ ዕውቅና ሰጪ ክፍል ከአዳራሽ ውጭ የነበረውን ክንውን ዕውቅና ሊሰጥ ስላልፈለገ በእቅዱ መሠረት እንዳልተካሄደ አስታውቀዋል። እንዲህ ያሉ ድርጊቶች ግን አንድምታቸው የሰፋ ነው ሲሉ አቶ አማሃ መኮንን ገልጸዋል።
ቅሬታ አለን። አሁን ብዙ ለውጥ እየተደረገ ያለበት ነው። ድርጅታችንም ይህን ለውጥ በይፋ ደግፎ መግለጫ ሰጥቷል። ነገር ግን ሌሎች ከምናያቸው መደነቃቀፎች በተጨማሪ እንዲህ አይነትም ነገር ስላለ በዚህ በኩል መንግስት በተለይ መብትን ከመተግበር አንጻር የሚመለከታቸው መንግስታዊ መስሪያ ቤቶች አካባቢ ያለውን ሁኔታ እንዲፈትሽ እንጠይቃለን።
በበዓሉ አከባበር ላይ የተገኙ ጋዜጠኞች የተለያዩ ጥያቄዎች አንስተው የሥራ አስፈጻሚ ኮሚቴ አባላትና የቢሮው ሠራተኞች መልሶች ሰጥተዋል። ይህ የሰብአዊ መብቶች ቀን ዛሬ በአዲስ አበባ ከፍተኛ መንግሥት ባለሥልጣናት በተገኙበት የተለያዩ ስፍራዎችም ተከብረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ከቤንሻንጉል ጉምዝ ክልል ካማሽ ዞን ያሶ ወረዳ ከሚገኘው ቀያቸው ተፈናቅለው ባህር ዳር ከተማ የገቡ 500 ተፈናቃዮች ከክልሉ መንግስት ምንም አይነት ድጋፍ አለማግኘታቸውን ገልጸው ቅሬታ አቅርበዋል። የክልሉ መንግስት ተፈናቃዮቹን ወደ ትውልድ ቦታቸው ለማጓጓዝ የትራንስፖርት አገልግሎት ቢያቀርብም ተፈናቃዮቹ ለመሄድ ፈቃደኛ ለመሆናቸውን ገልጿል። አስቴር ምስጋናው ዝርዝር አላት።
በአካባቢው ተወላጆች ብሔር ተኮር ጥቃት እየደረሰብን በመሆኑ የኖርንበትን ሀብት ንብረት ያፈራንበትን ቀዬ ጥለን ተሰደናል ይላሉ። ቁጥራቸው 500 የሚጠጉ ከቤንሻንጉል ጉምዝ ካማሼ ዞን ያሶ ወረዳ ተፈናቅለው ባህር ዳር ከተማ የሚገኙ ተፈናቃዮች ከመፈናቀላችን ከሶስት ወር በፊት አቋም ተይዞ ነበር ይላል ወጣት ብርሃኑ ጌታቸው።
አዎ፣ በእኛ የደረሰብን በደል ማለት ነው። መጀመሪያ ያው አማራና ኦሮሞን እናስወጣለን የሚል መፈክር ነበራቸው በቤንሻንጉል ላይ ያሶ ወረዳ እና ያዘጋጁ እነማን ናቸው? ይህንን ግጭት እንዲፈታ የወረዳው አመራሮች ቀይ የሚባል ነገር እናስወጣለን አሉ። ከዛ በኋላ ሁሉንም መደብደብ መግረፍ ጀመሩ። መጀመሪያ መፈክር ነበር አማራ ሚስታችን፣ ትግሬ ወዳጃችን፣ ኦሮሞ ጠላታችን የሚል መፈክር መጀመሪያ ለወጣቱ የተዘጋጀ
አባዋራዬን አስራ ቦታ እንደህር ተቤታችን ወጣ ብሎ ሆን ጓደኞች ጋር ሶስቱ ነው ሲሄዱ አሁን ተዛ ተሶስታቸው በመሳሪያ ሲመቷቸው አንደኛው ሩጦ ሲያመልጥ አንደኛው በይህ መሳሪያ ገብቶ በይህ ቀስት ገብቶ እንደዛ ሆኖ ነፍሱ ተረፈ። የኔን ደግሞ እዛው በመሳሪያ መተው ደፍተው ያላ ክላቱ የለም በካራ ሆዱ ውስጥ ቀው የለም ሁሉን ተጫውተው እዛው የሆነ ነገር ቻልብሰው ሰጣፍቶን ስንፈልግ አድረን እንደገና ወዲያው ስናገኘው እንደገና ብናየው ውስጥ ቀው የለም ሁሉን ጭርስርስ አድርገው ያው ሀዛቱን ቀብረነዋን ዛቱን አግኝተነዋን እንጂ ውስጥ ቀውን ይሄ የለም። ታለው ጓርገው አገኘነውና ቀበርነው።
ሀብት ንብረታችን ጥለን ብንወጣም መንገድ ላይ ያለችንን ሳንቲም እየዘረፉ ሲያሻቸው ተኩሰው እየገደሉና እያቆሰሉ ነው የሰደዱንም ይላል።
ይሄ ያለው ህብረተሰብ 10-15 ሄክታር ነው ያመረተ። እኛ ገበሬዎች ነው ይሁል ያለው፣ ነጋዴም አለ፣ ባለሀብትም አለ፣ ብዙ ነው ያለው እዛ ውስጥ እና አሁን እኛ ነጋዴውም እዛው ላይ ሱቁ ያለውም ባለ ሱቆች እዛው ሱቃቸው እየተዘረፈ በቃ ምንም ንብረት የለም። አሁን እዛ የቤት እቃ የለ፣ እያንዳንዱ ባለሀብት ያለው ንብረት በሙሉ በእነሱ ተዘረፈ እና እኛ ያዘመርነው አዝመራ ራሱ አንድ አርሶ አደር 10-15 ሄክታር ነው። ልክ ከረብሻው የተጀመረ መስከረም 8 አካባቢ ተጀመረ። መስከረም 16 በቤኒሻንጉል ሁለት አመራሮች ተገደሉ ብሎ ግድያ ጀመሩ። ከዛውን እስካሁን ግድያው አልቆመም፣ አሁንም እየገደሉ ነው እና ንብረታችን መሰብሰብ አልቻልንም።
ተፈናቃዮቹ በባህር ዳር ከተማ በሁለት ቦታዎች ይገኛሉ። በወጣቶች መዝናኛ ማዕከል ያገኘዋቸው ቦታው ወጣቶች ስፖርት ስለሚሰሩበት በሌሊት ከእንቅልፋችን ተቀስቅሰን እንወጣለን፣ ቀንም ሜዳ ላይ ተሰጥተን እንውላለን ትላለች ሁለት ልጆችን የያዘች እናት።
እስኪ ስምሽ እንግለጥ።
ስንታየሁ ጋሽ።
ምንድን ነው ያመመሽ? አሞሻል አይደል?
ራሴ።
ስንተኛ ቀንሽ ነው?
ትናንትና ማክሰኞ ሳምንታችን አልፎ ሁለተኛ ሳምንታችን ዘና እና በዚህ በረንዳ ላይ ነው ወድቀን ምንገባ በሶስት ሰዓት ነው ምንወጣ በ11 ሰዓት ነው። ልጆችም ሰው ሁሉም ሰው በበሽታ ነው ተበክሎ ያለ። እኛ ግን ስንመጣ መንግስት አለ ሀገራችን ነው መንግስት ይቀበለናል ብለን ነበር የመጣ እኛ ግን ተቀባይነት የለን።
ሐኪም ቤት አልሄድሽም?
የለም።
ለምን?
ፍርዴት ይመጣል። በራችን በመንገር ነው የቀረ፣ ሀብታችን እዚያው ነው የቀረ።
በተለምዶ አባይ ማዶ እየተባለ በሚጠራው አካባቢ በአደጋ መከላከልና ምግብ ዋስትና ፕሮግራም አስተባባሪያ ጽፈት ቤት ፊት ለፊት ሜዳ ላይ ከተበተኑት መካከል 5 ቤተሰቦችን በሞት ያጣውና ሀብት ንብረቱን ጥሎ የመጣው ወጣት የአካባቢው ህብረተሰብ እያዋጣ ከሚያመጣው ምግብ ውጪ መንግስት ምንም አይነት ድጋፍ አላደረገልንም ይላል።
መጠለያም አልሰጠንም፣ ምግብ ዋስትና ምንም አልሰጠንም፣ ምንም ነገር የለም። ባዶ ሜዳ ላይ ነው ወርቆ ህዝቡ ነው እየረዳን ያለው። ስለዚህ እኛ የደረሰብን ጉዳት ትልቅ ጉዳት ነው የደረሰብን። አንድ ሰው ከመጣ ሰው 5 ሳንቲም ያለው ሰው የለም። በባዶ እጅ ነው የመጣ ነው። ትልቅ ችግር ደርሶብናል። ወንድሞቻችን እዚህ ውስጥ ቤተሰብ ያልቀበረ አንድ
ከተፈናቃዮቹ መካከል በርካታ ነፍሰ ጡር የሚያጠቡ እናቶች፣ ራሳቸውን ያልቻሉ ህጻናት ይገኙበታል። በጥይት ተመትተው የቆሰሉ እንዲሁም የታመሙም አሉ። ስለምን እነዚህን ትኩረት የሚሹ ሴቶችና ህጻናትን ከሳምንት በላይ በዚህ ሁኔታ እያየ መንግስት ዝም አለ በማለት የክልሉ አደጋ መከላከልና ምግብ ዋስትና ፕሮግራም አስተባባሪያ ጽፈት ቤት ቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር አቶ ጀንበሩ ደሴን ጠየቅኳቸው።
ወደ አካባቢያችሁ ሂዱና የዕለት ምግብ ድጋፍ እናቀርባለን። እኛ ለእያንዳንዱ ሰው በወር 15 ኪሎ ግራም ስንዴ እናቀርባለን። ይሄ በቂ ላይ ሆን ይችላል። ያው በአገር አቀፍ ደረጃ የወጣ ስሌት ነው። አንዳንድ የሚያነሳቸው ሾዎች አሉ። አሁን አንዳንዶቹ ቤተሰብ የሌላቸው አሉ፣ በእርግጥም ሲናገሩ። ከዛ ሄደን በምን እናበስላለን፣ ምን ስመጠላ ያለን የሚሉ የሚያነሳቸው ሾዎች አሉ። እሱን ወደ ወረዳው ወደ ዞኑ ሂዱና ድጋፉን እኛ እናቅርብ። እናንተ ወደ ዞናችሁ ወደ ወረዳችሁ ሄዳችሁ ከማህበረሰቡም አሁን መንግስት ብቻ አይደለም ይህን እርዳታ እየሰጣቸው ያለ። መንግስት የራሱን ኃላፊነት የሚወጣ ቋሚ እርዳታ አለ በየወሩ። ከዛ ባለፈ ዩኒቨርሲቲዎችም ማህበረሰቡም ባለሀብቱም ድጋፍ ያደርጋል። ስለዚህ ወደ ወረዳቸው ሲሄዱ እነሱን ምላሽ ለመስጠት ቀላል ነው የሚሆነው። ስለዚህ እንደዛ የተቀመጠው አቅጣጫ ይሄ ነው ሂዱ ተብለን ትናንትና አወያየናቸው ማታ አነድም ብለው ተመልሰው ወደ ግቢ ገቡ ወደኛ። ስለዚህ አሁንም የተሰጠን አቅጣጫ የክልሉ መንግስት የሰጠን አቅጣጫ ይህንን ነው። ለዚህ የሚሆን እኛ ቀለብ የገዛ ነው አለ ወደ 5000 ኩንታል ገዝተናል ከተመደበ በጀት የክልሉ መንግስት። የፌዴራል መንግስት ደግሞ ለተፈናቃዮች ስንጠይቅ የዕለት ምግብ ድጋፍ ይሰጠናል፣ በየዞኖቹ እንልካለን። ስለዚህ ለአሰራርም ለእንት ለክትትልም ለቁጥጥርም የሚመቸው በነበሩበት ሄደው ይህንን ድጋፍ ቢደረግ ነው አቅጣጫው። ስለዚህ አሁን እነሱ ይህንን አንቀበልም ነው ያሉ።
ከባለፈው ሚያዝያ ወር ጀምሮ ከኦሮሚያና ከቤኒሻንጉል ጉሙዝ ክልል ተፈናቅለው ወደ አማራ ክልል የመጡ ከ29,000 በላይ ተፈናቃዮች ይገኛሉ። አብዛኛዎቹ ከመጠለያ ጣቢያ እየወጡ ቤተሰቦቻቸው በያሉበት አካባቢ እንዲኖሩ የማድረግ ስራም እየተሰራ ነው ይላሉ ዳይሬክተሩ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ወደሚቀጥለው ዘገባችን እናልፋው። ለካንሰር ህክምና የጨረር ህክምና ለማግኘት በጥቁር አንበሳ ሆስፒታል በረንዳ ላይ ከአመት በላይ ያሳለፉትን ስቃይ የሚናገሩ 2 እናቶችን ባሳለፍነው ሳምንት ይዘንላችሁ ቀርበን ነበር። የጥቁር አንበሳ ሆስፒታል ጉዳዩ ከአቅሜ በላይ ነው ይላል። ማስፋፊያ ይሰራል ከተባለ እንኳን 12 አመታት ሆኖታል ብሎናል። ጤና ጥበቃ ሚኒስቴር ደግሞ ፕሮጀክቱ ተጀምሯል፣ ማሽኑ ተገዝቷል፣ የዘገየው ግንባታው ነው ብሎናል። ትላንት ባለፈው ሳምንት የመጀመሪያውን ክፍል ይዘንላችሁ ቀርበን ነበር። ለዛሬ ሁለተኛው ክፍል ጽዮን ግርማ ይዛለች።
የማህፀን ጫፍ ካንሰር ታማሚ በመሆናቸው ከባህር ዳር ለህክምና አዲስ አበባ የመጡትን ወይዘሮ ነጻነት ሲሳይና ለተመሳሳይ ህክምና ከአሰላ ላይ የመጡትን ወይዘሮ ባትሪ ፉፋን የጨረር ህክምናን ለማግኘት በጥቁር አንበሳ ሆስፒታል ከአንድ አመት በላይ ተራ በመጠበቅ የደረሰባቸውን መጉላላት ባለፈው ሳምንት ነግረውናል። የካንሰር ስፔሻሊስቱ ዶክተር ወንድማገኝ ጥግነህ በጥቁር አንበሳ ሆስፒታል ረዳት ፕሮፌሰር ናቸው። የሁለቱን እናቶች ችግር እንደሚረዱ ይናገራሉ። ህክምናውን ከመስጠት በተጨማሪ በየቀኑ የሚሰሙት ማህበራዊ ችግሮች የህክምና ባለሙያዎችን ጭምር ከፍተኛ ጭንቀትና ጉዳት ውስጥ እንደሚከታቸውም ይገልጻሉ።
የህክምና ባለሙያዎች ይገባ በላይ በጣም ትራውማታይዝ ሜንታሊ በጣም ከሚገባ በላይ ማከም ብቻ አይደለም እንደተባለ የበሽተኞቹን ራሱ አንድ ትልቁ ነገር በሽተኛ መሆኑ ጎጂ መሆኑን ራሱ ማያውቁ ህብረተሰቦች አሉ። ግንዛቤያችን ከሚገባ በላይ አነስተኛ ነው። እዛ ላይ እንደገና በሽተኛው ወረፋው ደርሶት እንኳን ወይም ደግሞ ለምርመራ መጥቶ እንኳን የሚቆይበት ቦታ እንኳን የለውም። በሽተኛው ይጠብቅበት ማለት ነው። ህክምናው የጨረር ህክምና አብዛኛው ጊዜ በተመላላሽ ህክምና ነው የሚሰጣቸው። ያንን ሁሉ ለመከታተል የተወሰኑ ድርጅቶች አሉ፣ የግለሰብ ድርጅቶች፣ የሀገር በቀል የሆነው እንትኖች አንድ ሁለተኛ፣ ሌላ ደግሞ የካንሰር ማህበር በሽተኞች ቪክቲሞቹ አሶሲሽን አለ። የተወሰኑ ድሃ ነው ሌላ ምንት የላቸው የሚጠራርቅን ወስዶ ያሳድረው አብልተው አጥጥሰው ያመጣቸዋል፣ ለጨረር ህክምና ቀርባሉ። ግን ያ በቂ አይደለም። ከሚቀጥለው በሽተኛ ለምርመራ ለህክምና እንገላታል። የኛ ሪስፖንሲቢሊቲ አከብ ነው። ያንን ነገር ለማድረግ ግን በጣም ከባድ ነገር ነው። ትልቅ ፈተና ነው። ህክምና ባለሙያዎችም ከሚገባ በላይ ትራውማታይዝድ ናቸው። ሜንታሊ ከሚገባ በላይ
በጭንቀት ውስጥ ነው ተወጥረው የሚሰሩት።
የጨረሩ ብቻ ሳይሆን እንደገና ተጨማሪ የኬሞቴራፒ የሚባል በደም ስር የምንሰጠው የካንሰር መድኃኒቶች አሉ። እነሱም ኮንቲኒቲ የላቸውም። አንዳንድ ይኖራሉ፣ አንዳንድ አይኖሩም። የለም ብሎ ለማለት በጣም ከባድ ነው። በመንግስት ቤት የሌሉ በፕራይቬቶች ኖሩና ግን ገንዘቡ ያው ኬሞቴራፒ ውጭ ማንኛው ሀገር እንደሚታወቀው በጣም ኤክስፔንሲቭ ነው። በጣም ከሚገባ በላይ ያን ቶለሬት ማግኘት መግዛት ስለማይችሉ መድኃኒቱን ሳይወስዱ ሳያቋርጠው ጥለው የሚሄዱ በጣም በርካታዎች ናቸው።
በጥቁር አንበሳ ሆስፒታል የሚገኘው የካንሰር ሕክምና ማዕከል ብቸኛው እንደሆነ ዶክተር ወንድማገኝ ይናገራሉ። የጨረር ሕክምናው የሚሰጠው በዚህ ማዕከል ብቻ ነው። ረጅም ጊዜ ተራ በሚጠበቅበት ወቅትም የበሽታው ደረጃ ከፍ የሚልበት መንገድ ሰፊ ነው ብለዋል።
አሁ በሽተኛው አርሊ መጥቶ ምክንያቱም መጠበቅ ስላለበት ከአንዱ ደረጃ ወደ ሁለተኛ ደረጃ ወደ ሶስተኛ ደረጃ የማደግ ነገር አለ። ሲጠብቁም የሚሞቱ በሽተኞች በጣም በርካቶች ናቸው። ግን እኛ ባለው ሪሶርስ በፍቅ መንከቱ ብቻ ነው። በኦንሊ ሴንተር ነው ሁለት መሳሪያዎች ነው ያሉት። ኮባልት የሚባሉ የጨረማ ምንጭ መሳሪያዎች ነው የምንጠቀመው። ከነዛ ውስጥ አብዛኛው ጊዜ አንዱ ብቻ ነው የሚሰራው። ለዛ ነው ከሚገባ በላይ ረዥም ወረፋና እንግልት ነገር የሚደርሰው። ይህንንም ያው መንግስት በተቻለው መጠን ሪፒትሊ ኦልሞስት 10 ዓመት 12 ዓመት ይሆነዋል የሆነ ኤክስፓንሽን ፕሮግራም አለው። 5 ሴንተሮች በኢትዮጵያ ውስጥ ሳፋል ተብሎ ከተጀመረ ቆይቷል። እስካሁን ድረስ ኮንስትራክሽን ላይ ናቸው እንጂ ሌላ ቦታ የተጀመረ ሕክምና ነገር የለም።
ዶክተር ወንድማገኝ የተለያዩ ጥናቶችን ጠቅሰው እንደሚናገሩት በአሁኑ ሰዓት የማህፀን ጫፍና የጡት ካንሰር ታካሚዎች ቁጥር እየጨመረ ነው። ቢያንስ የተጀመሩት ዩኒቨርሲቲዎች ሕክምና ማዕከላት ቢጠናቀቁ ችግሩን መቀነስ ይቻላል ይላሉ። በተጨማሪም ያለውን ከፍተኛ የባለሙያ እጥረት ማሳደግ አብሮ ሊታይ የሚገባው ጉዳይ እንደሆነም ይናገራሉ። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አማን የካንሰር ህክምና ማስፋፊያ ማዕከላቱ ግንባታ ለ12 ዓመታት ዘገየ መባሉን ባይቀበሉም ለ5 ዓመት መሆኑን ግን ያረጋግጣሉ።
ጥቁር አንበሳ ማስፋፊያ ጨምሮ 5 ቦታዎች ላይ አይደር፣ መቀሌ ላይ፣ ጎንደር፣ ጅማ፣ ሐዋሳ እና ሐረር እነዚህ ላይ 5 ተጨማሪና የጥቁር አንበሳ ማስፋፊያ ከጀመር ወደ 4 ዓመት ነው። ጤና ጥበቃ ሚኒስቴር አሳይመንት ወስዶ ዩኒቨርሲቲ እነዚህ ደግሞ የጠቀስኳቸው የዩኒቨርሲቲ ሆስፒታሎች ስለሆኑ ከዩኒቨርሲቲ ሆስፒታሎች ጋር ተነጋግረን ግንባታውን የዩኒቨርሲቲ ሆስፒታሎች እንዲሰሩ ማሽኑ በጣም ኤክስፔንሲቭ ማሽን ነው። 2-3 ሚሊዮን ዶላር የሚሸጥ ማሽን ነው። አስመጠም አስገጠም እና ሌሎች የተያያዥ ነገሮችን ደግሞ ጤና ጥበቃ ሚኒስቴር እንዲሰራ ተነጋግረን ግንባታው ነው። 6 ማሽኖች 3 ማሽኖች ሀገር ውስጥ ገብተዋል። 3ቱን መግባት እየቻሉ ህንጻው ስላላለቀ ነው እንዲቆዩ ያደረግናቸው። በአሁኑ ሰዓት እንግዲህ ግንባታውን በሚመለከት የመቀሌ ላይ ያለው የአይደር ሆስፒታል እየተሰራ ያለው 60% ፊዚካል አፈጻጸም ላይ ነው ያለው። በሶስት ወር ውስጥ ያልቃል ተብሎ ነው እንግዲህ አሁን ከፕሮጀክት የተሰጠን ከዩኒቨርሲቲ። የጎንደሩ 95% ተጠናቋል። 1 ወር ነው የተሰጠን። የጅማው 100% ተጠናቆ አንዳንድ የኢንስታሌሽን እና የመሳሰሉ ስራዎች ነው የሚቀሩት፣ እሱ እየተሰራ ነው። የሐዋሳው 95% ተጠናቋል፣ እሱም 1 ወር ውስጥ ነው። የጥቁር አንበሳው ልክ እንደ ጅማው መስፋፊያው 100% ተጠናቆ የኢንስታሌሽን ነው እየጠበቀ ያለው። የሀረርም ተመሳሳይ። ስለዚህ በሐረር በጥቁር አንበሳና በጅማ ያለውን ማሽኑን ተከላ እየጀመርን ነው። ከማሽን ተከላ በኋላ የኮሚሽን ስራ የመሳሰሉትን ይዘው ቶሎ ወደ ስራ ይገባል የሚያስባሉ። የሐዋሳውና የጎንደሩ 1 ወር፣ የአይደር ደግሞ 3 ወር ነው ግንባታውን እየጠበቅን ያለ። ስለዚህ ግንባታው በጣም ዘግቷል። የማሽን ጊዜ በእኛ የተፈጸመው በፍጥነት ተጠናቆ ለማገር ስ ቆይቷል። ማሽኑ የሶስቱን ቀደም እንዳልኩት ወደኋላ ቀርቶ ሊገባ እያደረግን ነው።
ዶክተር አሚር እንደሚሉት በሚኒስቴር መስሪያ ቤቱ በኩል ማሽኖቹ ተገዝተው ግንባታዎቹን በመጠባበቅ ላይ ናቸው። የሶስቱ ከአንድና እስከ 3 ወራት ባለ ጊዜም ይጠናቀቃል ብለዋል። የካንሰር ታማሚዎቹ ወይዘሮ ነጻነትና ወይዘሮ ባትሪ በበኩላቸው እነርሱ ያሳለፉትን ስቃይ ሌሎች ታማሚዎች እንዳያሳልፉ ተማጽነዋል። የጡትና የማህፀን ካንሰርን በተመለከተ ከጨረር ሕክምናው በመለስ ያለውን የግንዛቤ መፍጠርና ሕክምና ጉዳይ ከሌሎች የጳውሎስ ሆስፒታል የሕክምና ባለሙያዎች ጋር ውይይት አድርገናል። በሚቀጥለው ፕሮግራም እመለስበታለሁ። ድሬዳዋ በተጠራች ቁጥር ስለ ነዋሪዎቿ ስብጥርና ሰላም የፍቅር ከተማ የሚል ሀረግም እንደ አርማ ሁሉ አብሮ ይነሳላታል። ከጥቂት ወራት ወዲህ አልፎ አልፎ ብልጭ ድርግም ለሚሉ የግጭት ሁኔታዎች ዘላቂነት መፍትሄ ለማስፈን የከተማይቱ ነዋሪ የሚያነሳው አጠቃላይ ችግር ሊቀረፍ እንደሚገባ ነዋሪዎች ይናገራሉ። ከዚህ መካከል የስራ አጥነትና የአቀጣጠር ሁኔታ አድሏዊ ነው ሲሉ ይተቻሉ። ጽዮን ግርማ የተለያዩ ወገኖችን አነጋግራ በተከታዩ ዘገባ ተዳስሰዋለች።
ጸሐይወት ተፈሪ ትባላለች። ተወልዳ ያደገችው ድሬዳዋ ከተማ ነው። በፖለቲካ ሳይንስ የመጀመሪያ፣ በቢዝነስ አድሚኒስትሬሽን ደግሞ ሁለተኛ ዲግሪዋን የተማረችውም ድሬዳዋ ውስጥ ነው። በተማረችው ትምህርት ከተማው ላይ ስራ ማግኘት ስላልቻለች አዲስ አበባ በአንድ ትምህርት ቤት ውስጥ የአስተዳደር ስራ ላይ ተሰማርታ እያገለገለች እንደምትገኝ ትናገራለች። ድሬዳዋ ከተማ ለነዋሪዎቿ በተለይ ደግሞ ለወጣቶች ምቹ አይደለችም ትላለች። ምቾቷን የነሳት ከተማዋ አሁን የምትተዳደርበት 40-40-20 በሚል የብሔር ድርጅቶችን ቆጥሮ የተደራጀ የፖለቲካ የካቢኔ ቀመር ነው ብላም ታምናለች።
ከየትኛውም ብሔር ማንም ይምጣ ድሬዳዋን በትክክል ማስተዳደር እስከቻለ ድረስ የወጣቱም ሆነ የነዋሪ ምንም አይነት ተቃውሞ የለም። ነገር ግን ይህ 40-40-20 በከተማዋ ነዋሪዎች ላይ እየሰደረ ያሉ ተጽዕኖ አለማይባል ነው። ድሬዳዋ ቀደምት የተማሪዎች ከተማ ሆና ነገር ግን እድገቷ አሁን ላይ ከምናያቸው ከሌሎች ከተሞች ከአዳማ፣ ባህር ዳር፣ ከተለያዩ ከሀዋሳ ኢቨን እድገቷ ቁልቁል እያሽቆለቆለ ያለበት ሁኔታ ነው ያለው። 40-40-20 መሆኑ በራሱ ውጤታማ የሆኑ ሰዎችን፣ የተማሩ ሰዎችን፣ ለቦታው ብቁ የሆኑ ሰዎችን አይመርጥም። ሁለተኛ ነዋሪ ፖለቲካዊ ተሳትፎ የለውም። ለምሳሌ የምክር ቤት ምርጫ ላይ ነዋሪ ምንም አይነት እውቀት የለውም። ማን ይመረጥ፣ ማን ይወክለኝ የሚለውን ነገር በአጠቃላይ ነዋሪውን የሚወክል ሰው እዛ ጋር ይመረጥም። ይህ የሆነው ደግሞ በ40-40-20 ምክንያት ነው። ሌላ በጣም ብዙ የስራ አጥነት ችግር አለ ድሬዳዋ ላይ። ወጣቱ ስራ የለውም፣ በዛም ምክንያት ይሰደዳል። ድሬዳዋ በጣም የመጨረሻ ኋላ ቀር ናት። ምክንያቱም ይህ ከሌሎች ቀደምት የሆነች ከተማ ሆና ኢንዱስትሪ ዋይዝ ስናያት በጣም ኋላ ቀር ነች። ውሃ ለምሳሌ የድሬዳዋ ከተማ በጣም በሚያስገርም ሁኔታ የውሃ ችግር አለ። አሁን የውሃ ፕሮጀክቶች ምናምን ይታቀዳሉ፣ ነገር ግን ፕሮጀክቶቹ ሲያልቁ ምናምን የምንሄድበት መንገድ የለም። ሌላ የሆስፒታል ፕሮጀክቶች ለምሳሌ ዲጾራን ማንሳት እንችላለን። ድሬዳዋ ውስጥ አለ የተባለ ትልቁ ኢንሸራል ሆስፒታል ነው። ነገር ግን እስካሁን የሆስፒታል ግንባታው መንገድ የተጓተተበት መንገድ ነው ያለው። ስለዚህ ይህ 40-40-20 ብሔሩ ሳይሆን ምን ከየት ይምጣል ድሬዳዋ ተቆርቋሪ ነኝ የሚል አስተዳድራት ግን ብቁ መሆን አለበት። ያ ሰው እዛ ጋር የሚመጣው ሰው ነው። በብሔር መከፋፈሉ ፍቅራችንን አሳጥቶናል፣ እኩልነታችንን አሳጥቶናል ነው የወጣቱም ሆነ የነዋሪው ጥያቄ በአሁኑ ሰዓት ላይ ያለው። ስለዚህ ድሬዳዋ እንድታደግ፣ ወደ ቀደመ ክብሯ እንድትመለስ እንደ ከተማ ማደግ አለባት እንደ ሌሎች ከተሞች። ከዛም በተረፈ ደግሞ ከኦሮሞ፣ ከሶማሌው፣ ከአማራው፣ ከትግሬው ሁሉም ሰው ተከባብሮ የሚኖርባት ከተማም ስለነበረች ከዚህ ቀደም ይህ በብሔር ከፋፍለሽ ግዛ የሚባለው 40-40-20 መቅረት አለበት ብለን እናምናለን። ይህ ነው ዋናው የወጣትና የነዋሪ ጥያቄ።
40-40-20 የሚለው አወቃቀር የከተማውን አስተዳደር የሚመሩት የካቢኔ አባላት ከየፖለቲካ ድርጅቶቻቸው የተወከሉበት ነው። የካቢኔ አባላቱ 10 ሲሆኑ 4ቱ ከኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ፣ 4ቱ ከሶማሌ ህዝብ ዴሞክራሲያዊ ፓርቲ ሶህዴፓ፣ አንዱ ከአማራ ዴሞክራሲያዊ ድርጅት አዴፓ እና አንዱ ደግሞ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደህዴን የተመረጡ ናቸው። በዚህ ካቢኔ ውስጥ ያልተካተቱ ቀሪ ድርጅቶች ደግሞ በመንግስት መስሪያ ቤት ውስጥ ስልጣን ተሰጥቷቸው ይወከላሉ። ይህንን የውክልና ቀመር የሚቃወሙት ወጣቶች የብሔር ድርጅቶቹን የወከሉ ሰዎችን በኮታ ስልጣን የሚሰጠው አሰራር እውቀትና ክህሎትን መሰረት ያደረገ ባለመሆኑ ወደ ስራ ሲተረጎም ቅኝቱ በብሔር ላይ የተመረኮዘ ብቻ ይሆናል ይላሉ። በዚህም ምክንያት በከተማዋ ነዋሪ ላይ ፍጥጫ ከመፍጠር ውጪ በመሰረተ ልማት ላይ ያመጣው ለውጥ የለምም ሲሉ ይወቅሳሉ። ወጣት ፊል አህመድ ተወልዶ ያደገው ድሬዳዋ ከተማ ነው። በአሁኑ ሰዓት በሐረማያ ዩኒቨርሲቲ የጤና መኮንን ትምህርት ክፍል መምህር ነው። በድሬዳዋ ከተማ ወጣቶች ከተማሩ በኋላ ስራ የሚያገኙበት እድል በጣም ጠባብ እንደሆነ የራሱን ልምድ በምሳሌ ጠቅሶ ያስረዳል።
አንድ ነገር ደግሞ ላንሳለች እዚህ ላይ ማላልፈው ነገር፣ ለምሳሌ እኔ 2005 ተመርቄ ድሬዳዋ ልጅ ነኝ። መጣሁ ቢሆን ስመጣ በጊዜው ፌደራል ከቀጠረም ድረስ ስራ የለኝም። ስራ አስነበርኩኝ ለስራ ጤና ቢሮ ብዙ ጊዜ በተደጋጋሚ ጊዜ ሄጃለሁ። ምንም መፍትሄ ልጅኝ አልቻሉም። ግን ከዛ በኋላ እኔ በግል ኮሌጅ የሚያስተምራቸው ልጆች በለክስቲ እኔ ሲቪ ዛ ያለ ካልቀራ እኔ ያሰባርኩት ልጅ ስራ ገብቶ አየሁት። ዶክተራት ስራ እንዴት ገባስ ነው? አይ በዘመር ነው ምናምን የምን መልክ ነው የሚመልስ? ይሄ በሁሉም መዋቅር ያለ ነው። ግን ይህንን ከመተቸት ይልቅ መዋቅሩ ቢስተካከል ነው እንጂ ኖርማሊ አሁን የሚቃወሙት ሰዎች የሚያነሱት ብቻ ሳይሆን የመንግስትም ችግር ብቻ ሳይሆን ሁለቱም ነው የተደመረው አንድ ላይ።
እስቲ ግልጽ አርገው
ስለማድረግ አሁን ለምሳሌ 40-40-20 ከተባለ ለምሳሌ 40% ለኦሮሞ ወይ 40% ለሶማሌ ነው የሚባለው ወይ የቀረው 20% ለብሔር ብሔረሰቦች ነው የሚባለው። ይሄ ነገር በኖርማል ሲቪል ሰርቫንት ላይ እየተገበረ አይደለም። ይሄ እየተባለ ያለው በስልጣን ላይ ነው። በስልጣኑ እኔ ብዙም አላውቅም። ሆኖም ግን እንደምታየኝ አቀጣጠር ላይ ሰው ሲቀጠር ሁማን ሪሶርስ አካባቢ፣ ሲቪል ሰርቪስ ቢሮ አካባቢ ትልቅ ችግር አለ። ለምሳሌ አንዱ ተመርቆ 2 ዓመት ኤክስፒሪንስ ያለው ስራ እየጠየቀ ምንም ያልተመረቀ ከሆነ ወረዳ ዘመዱ ብቻ ላይ ስለሆነ የሚገባበት አጋጣሚ አለ። ይሄ በእርግጥ መናገር የሚችል ነገር ነው። ከዚህ ውጭ ግን ብዙ ይሄ 40-40 ነው ችግር ያመጣው ወይ ምናምን ብልባል ነገር ከሆነ አወቃቀሩና የህዝቡ ተሳትፎ ነው ችግር ያመጣው እንጂ የእሱ ብቻ ነው ብዬ አላምንም።
እጸ ህይወትም ሆነ ፊላ ለችግሩ መፈጠር ምክንያት ነው ባሉት ጉዳይ ላይ ሙሉ ለሙሉ ባይስማሙም በስራ ማጣትና አቀጣጠሩ ከብቃት ይልቅ በዘመድ አሰራር የተተበተበ ነው በሚለው ላይ ይስማማሉ። በሌላ በኩል ከዚህ ቀደም በድሬዳዋ ከተማ በግጭቶች ዙሪያ ያነጋገርኳቸው የድሬዳዋ ከተማ ከንቲባ አቶ ኢብራሂም ኡስማን ተቃውሞ ስለሚቀርብበት 40-40-20 የፖለቲካ ቀመር ጠይቂያቸው ነበር።
የአንደኛው ግንዛቤ ላይ በጣም ሰፊ ስራ መስራት እንዳለብን ነው ያየ ነው። ሰው ማወቅ አለበት አሁን ይሄ ምን ማለት እንደሆነ 40-40-20 የሚባለው ምን ማለት እንደሆነ በጣም በስፋት ሰው ያለ ሰው መካል ሌላው መካል ማወቅ አለበት ብለን እናምናለን። የተወሰኑ የግንዛቤም አንዳንዴ አመጣቱንም ጭምር ግልጽ ባለመሆኑ እንዲሁ ሲባል በተለያየ መንገድ እየተተረጎመ ያላስፈላጊ ትርጉምም ጭምር እየተጋለጠ ነው ያለው። መነሻው ሲሆን ታቸዋለሽ ይሄ ድሬዳዋ ይገባኛል ጥያቄ የነበረበት ነው ሁለቱ ክልሎች በዋናነት። ስለዚህ ይሄን ለመመለስ በ1996 በቻርተር ቢያንስ ራሷን በቻርተር እንድትተዳደር ህዝብ ተወካዮች ምክር ቤት ወጥቶ በዛ መሰረት አሁን የተዳደረች ይገኛል። ከ2000 ዓ.ም ጀምሮ ነው የራሷ ምክር ቤት ኖሯት ሁሉንም የሶስቱን የመንግስት አካላት ይዛ በአግባቡ በህዝብ የተመረጡ አካላቶች እንድትተዳደር የተደረገችው። ከዛ በፊት ግን የይገባኛል ጥያቄዎች ስለነበረ ይህን ለመመለስ በተለይ ሁለቱ ቤዚካሊ ክልሎች በየተራው ከንቲባነት የሚሆን የተወሰኑ ቦታ ላይ እንዲመሩ ፓርቲስፔት ሌላውም ኢንክሉዚቭ በሆነ ወይ ወስዶ እንዲመሩ የተደረገው። ስለዚህ ይሄ አመጣጡ ከዚህ ከእንዳልኩሽ ከይገባኛል ጋር ተያይዞ ለጊዜው መፍትሄ የተደረገበት ጉዳይ ነው። ከዛ ውጭ ግን አሁን 40-40-20 ቅድም ባለው መልኩ ያው ለትርጉም ተጋላጭ ስለሚያደርግ ከጣራት ፓርላማ ጋር ኦር ከተለያዩ ቅድም ባልሽንሹ ጋር የሚያያዝ ነገር ከስራ ድን ጋር የሚያያዝ ነገሮች እንዳሉ ነው ሰው የሚያነሳው። ግን በፍጹም ከዛ ጋር የተገናኘ ነገር አይደለም። በቅርበትም ስለምንመራው ከዚህ ጋር የተገናኘ ነገር አይደለም። ቤዚካሊ ይሄ አሁን ያልኩሽ 40-40-20 የሚመለከተው 120 አካባቢ የሚሆኑ የተለያዩ የመንግስት የስራ ኃላፊነት ላይ ብቻ ይሄ ከካቢኔው ጀምሮ ማለት ነው። በሌለት የግጭት መነሻ ሊሆን አይችልም። ተነጋግሮ በዛ አነበ ተብሎ መነጋገር ይቻላል፣ በደንብ አድርጎ ማለት ነው መግባባትም ይቻላል። ለሰለጠነው ግን አሁን ባለው ኢንቫይሮመንት 40-40-20 ሚጥፋ ሚል አለ፣ 50-50-50 ሚል አለ፣ 100% የሚ ነው ሚል አካል አለ። ይሄ ሁሉ አስተሳሰቦች ባሉበት በጋራ መጥተው በአግባቡ መነጋገር በሰለጠነ ወይ መግባባት ይቻል ይመስለኝ።
እንደ ከንቲባ ኢብራሂም ኡስማን አገላለጽ ድሬዳዋ የነበረባትን የይገባኛል ጥያቄ ለጊዜው ለመፍታት የተወሰደ እርምጃ ነው። እርሳቸው ይህንን እንደ በጎ እንደሚመለከቱት ነው። ቅሬታ የሚያነሱት ወጣቶች ደግሞ ያኔም ቢሆን እንዲያለ ውሳኔ ሲወሰን የከተማዋን ነዋሪ ፍላጎትና ሀሳብ ያላካተተ ነው በሚል ይተቹታል። እንደ ሆስፒታልና በተያያዥነት የሚነሱ ጉዳዮችን በሌላ ዘገባ እመለከታለሁ። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Kun Radio Sagale Amerikati.